ዓለም አፍ ወለካ ጀልቀበ ያንገሳ ሰዲቅ ሰንበት አፍድል በተሳተላይት ቮይስ ኦፍ አሜሪካ
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 እና በ25 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ማህበረሰባችንን ስናገለግል ማህበረሰባችን እኛንም ያገለግለናል። በዚህ ውስጥ ያወቅናቸው በጣም በርካታ መልካም ሰዎች አሉ። ልጆቻቸው በዚህ ፕሮግራም ውስጥ ተካፈው ወላጆች ከ1100 አካባቢ ያንዳንዱ ቤተሰብ 2-3 ልጆች ይኖራሉና በሺዎች የሚቆጠሩ ሰዎችን እያገለገልን ነውና በተለያየ የሙያ ዘርፍ በተለያየ ሁኔታ የሚሰሩ ሌሎች ባለሙያዎችንም እንዳውቅ አድርገውኛል።
አገር የምትሰራው በቤት ውስጥ ትንሿ አገር ቤት ናት። ብዙ ወላጆች ቤተሰቦች ሲሰሩ ትልቋ ኢትዮጵያ ትሰራለች ነው። እኔ ባገኘሁት እድል ሁሉ እግዚአብሔር በሰፈተልኝ በር ባለኝ በትንሿ እውቀት አንድ ጠብታ ማረግ ከቻል ከኔ የተሻሉ ብዙ ኢትዮጵያኖች አሉ። በሳምንት 2 ሰዓት መስጠት መቻለ ኢትዮጵያ በመቶዎች የሚቆጠሩ ቤተሰቦች ላይ ለውጥ ማውጣት እንደሚችል ይቀመል።
ሁለተኛውን ትውልድ ኮትኩቶ ስለማሳደግና መሰረት ስለማስያዝ የሚቆጠር ገቢር ነው።
ስለ ትውልድ ይባላል።
ይህን ድንቅ ስራቸውንና ለሩቅ ያለሙትን ውጥናቸውን ጨምረው የሚያወጉንን
ወጣት ባልና ሚስት ዳግም ሉሉንና ብሌን ሞገስን ነው የሰማችሁት።
ከትላንትናው የአውሮፓውያኑ የገና በዓል ማግስት በቀናት ውስጥ ከሚብተው አዲስ ዓመት 2022 ደጃፍ ቆመን ለዛ ካለው ወጋቸው እንቋደሳለን።
የአዲስ አበባው መስኮት ሲከፈት ደግሞ ንጉሴ አክሊሉ እያገባደድን ላለነው 2021 መጨረሻ ያሰናዳውን ቅንብር ይዞ ብቅ ይላል።
አንዳች አሳሳቢነት የደቀነውን 5ኛውን የኮቪድ-19 ማዕበል የሚመለከቱ አዳዲስ መረጃዎች ያካተተ ቅንብርም ለምሽቱ ይዘናል።
ሰዓታችን እንደፈቀደልን ከሁሉም እናሰማችኋለን።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን።
ከዛሬ እሁድ ታህሳስ 17 2014 ዓ.ም ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደ ነን።
አሁን እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
እንዳትሄዱ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በሰላም የኖቤል ተሸላሚ የሆኑትና በደቡብ አፍሪካ የአፓርታይድ ስርዓትን በመፋለም የሚታወቁት ሊቀ ጳጳስ ዴዝሞንድ ቱቱ በ90 ዓመታቸው ከዚህ ዓለም በሞት ተለዩ። የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ ዛሬ ባወጡት መግለጫ የሊቀ ጳጳስ ኤምሪተር ዴዝሞንድ ቱቱ ከዚህ ዓለም በሞት መለየት ነፃ የሆነችውን የደቡብ አፍሪካ ለትውልድ ያወረሱንን ታላላቅ ደቡብ አፍሪካውያንን የምንሰናበትበት ሌላኛው የጀግንነት ምዕራፍ ነው ብለዋል። ቱቱ በደቡብ አፍሪካው የአፓርታይድ ጨለማ ዘመን የብርሃን ጮራ ሆነው የዲሞክራሲ ስርዓት እንዲፈጠርና በነጭና ጥቁር ዘር መካከል ሰላም እንዲሰፍን ታላቅ ሚና የተጫወቱ መሆናቸው ተነግሮላቸዋል። አንደበተ ርቱዕ መሆናቸው የሚነገርላቸው ዴዝሞንድ ቱቱ በደቡብ አፍሪካ ብቻ ሳይሆን በዓለም አቀፍ መድረክም በእስራኤል በተወሰዱት የፍልስጤም ይዞታዎች፣ ስለ ጾታዊ መብቶች፣ ስለ አየር ለውጥና በሌሎች የሰብአዊ መብቶች ጉዳዮች ግንባር ቀደም ተሟጋች በመሆን ይታወቃሉ። ፕሬዚደንት ማንዴላ ዴሞክራሲን ለደቡብ አፍሪካ ባስተዋወቁበት ወቅት የእውነትና የእርቅ ኮሚሽንን የመሩት እንደ አውሮፓ አቆጣጠር የ1984ቱን የሰላም ኖቤል ተሸላሚ የሆኑት ሊቀ ጳጳስ ዴዝሞንድ ቱቱ እንደነበሩ ተመልክተዋል። በሱዳን ባለፈው ጥቅምት ወር የተደረገውን ወታደራዊ መፈንቅለ መንግስት በመቃወም ለ10ኛ ጊዜ በቀጠለው በትናንቱ ህዝባዊ ተቃውሞ ወደ 178 ሰዎች መቁሰላቸውን የሱዳን ሐኪሞች ማህበር ኮሚቴ ባወጣው መግለጫ አስታወቀ። መፈንቅለ መንግስቱን ተከትሎ ታስረው የነበሩት ጠቅላይ ሚኒስትር አብደላ ሐምዶክ ወደ ስልጣን የተመለሱ ቢሆንም የተቃውሞ ሰልፉ ግን ያልተቋረጠ መሆኑም ተዘግቧል። በሶማሊያ በስተሰሜን ባለችው የፑንትላንድ ቦሳሶ ወደብ ከተማ በሁለት ኃይሎች መካከል የሚካሄደውን ግጭት በመሸሽ በመቶዎች የሚቆጠሩ የሶማሌ ቤተሰቦች ቤታቸውን ትተው መሰደዳቸውን የአገር ውስጥ ባለስልጣናት አስታወቁ። የንግድ መናኸሪያ በሆነችው ከተማ የተቀሰቀሰው ውጊያ ለቀናት መቆየቱን አጃንስ ፍራንስ ፕሬስ ነዋሪዎችን ጠቅሶ ዘግቧል። የተባበሩት መንግስታት የሰብአዊ ጉዳዮች ተቋም ኦቻ የተነሳው ግጭት በሺዎች የሚቆጠሩ ስደተኞችን ለስደት የዳረገ መሆኑ እንዳሳሰበው አስታውቋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በስልጣን ዘመናቸው የመጀመሪያቸው በሆነው የትናንቱ የገና በዓል በተለያዩ የዓለም ክፍሎች ላሉ የሰራዊቱ አባላት ስልክ በመደወል የእንኳን አደረሳችሁ መልእክት ማስተላለፋቸው ተገለጸ። ባይደን ከባለቤታቸው ጅል ባይደን ጋር በቪዲዮ በመሆን ባህሬን፣ ሮማኒያና አሜሪካ ውስጥ የሚገኙ የምድር የባህርና የአየር ኃይሎች እንዲሁም የጠፈርና የድንበር ጥበቃ ላይ የተሰማሩትን የሰራዊቱን አባላት ማነጋገራቸው ተመልክቷል። ባይደን በንግግራቸው ለአገራችሁ በጀግንነት የምትከፍሉት መስዋዕትነት የእናንተ ብቻ ሳይሆን ቤተሰቦቻችሁም የሚከፍሉት መስዋዕትነት ነውና በጣም አመሰግናለሁ ማለታቸው ተገልጿል። ታሊባን በምዕራቡ ዓለም ይደገፍ በነበረውና በአፍጋኒስታን መንግስት የተቋቋመው የምርጫ ኮሚሽኑን አፍርሷል ሲሉ የመንግስት ቃል አቀባይ ቢላል ካሪሚ ትናንት ቅዳሜ በሰጡት መግለጫ አስታወቁ። ቃል አቀባዩ የዚህን ተቋም መኖርና ስራውንም አስፈላጊ የሚያደርግ ምንም ነገር የለም ሲሉ የምርጫ ሂደቶችን ስለሚቆጣጠረውና ገለልተኛ ነው ስለተባለው የምርጫ ኮሚሽን ተናግረዋል። አክለውም እንዲህ ያለው ነገር የሚያስፈልገን ከሆነ እስላማዊ ኤምሬት ይህን ኮሚሽን እንደገና ሊያቋቁመው ይችላል ብለዋል። በመጨረሻም ዜና እረፍት። በኢትዮጵያ ፖለቲካ ውስጥ ጉልህ ተሳትፎ የነበራቸው አምባሳደር ካሳ ከበደ ከትናንት በስቲያ አርብ ከዚህ ዓለም በሞት ተለይተዋል። በ1934 በአዲስ አበባ ከአባታቸው ደጃዝማች ከበደ ተሰማና ከእናታቸው ወይዘሮ ይታጠቁ ኪዳኔ የተወለዱት አምባሳደር ካሳ በጄኔቭ የኢትዮጵያ አምባሳደርና የኢትዮጵያ ሰራተኛና ማህበራዊ ጉዳይ ሚኒስትር መሆናቸውን ጨምሮ በተለያዩ የመንግስትና የሥራ ኃላፊነት አገልግለዋል። አምባሳደር ካሳ ከበደ በእስራኤል ሂብሩ ዩኒቨርሲቲ የማህበራዊ ሳይንስ ትምህርታቸውን መከታተላቸውን ሕይወት ታሪካቸው ያስረዳል። እንደ አውሮፓ አቆጣጠር በ1991 ኦፕሬሽን ሰለሞን በሚል ከኢትዮጵያ እንዲወጡ በተደረጉ ከቤተ እስራኤላውያን ጉዳይ ጋርም ስማቸው ተያይዞ ሲነሳ መቆየቱ ይታወሳል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን።
እሁድ ታህሳስ 17 2014 ዓ.ም የራዲዮ መጽሔት ጀመራል።
የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደ ከምሽቱ ልዩ ልዩ ቅንብሮቻችን ጋር በቀጠሯችን መሰረት ተመልሰናል።
ወደ ዕለቱ ዝግጅቶች ከማምራታችን አስቀድመንም ታዲያ
አሁን በራዲዮ መጽሔት ወግ መሰረት
የሳምንቷን ምርጥ ግጥም እናስቀድም።
መድኃኒት ሰው እንጂ መድኃኒት ለሰው ህመምማ፣ ለሰውነት ደዌው ለመንፈሱ ጻማ፣ ለዓይንም መድኃኒቱ አድማስ ነው ፈዋሹ፣ ገደብ የለሽ ትዕይንት ሰማይ ጥግ ግርዶሹ፣ ለእግርም እርምጃ ወሰን የለሽ ጉዞ፣ ጣዕምን እስኪይዘው ውስጡ ውሃ እርግዞ፣ ለረሃብም እህል ለጥማትም ውሃ ለአእምሮም ፍስሐ፣ ዓይን አድማስ ይጣ እግርም ይታሰር አንጀትም ይጣበቅ ላመታሃል በልቶ ሁሌ መርካት ቀርቶ፣ ላንቃም በጥም ይረር ውስብስብ አእምሮም በሐዘን ይቦርቦር፣ ግን ከንፍገት ሁሉ ሰው መንፈግ ይከፋል፣ ለሰው ህመም ደዌ ሰውን ምን ይተካል? በሶማሊያ ብላንታብሩ የታደረች እስር ቤት ውስጥ ለ11 ዓመታት በብቸኝነት ለታሰሩና እንዲሁም በእስሩ ወቅት ሕይወታቸውን ላጡ ኢትዮጵያውያን የጦር መኮንኖች 1980 ይላል። መድኃኒት በተሰኘችውና የሳምንቷ ምርጥ ባደረግናት የውቋ ገጣሚና ሳሊ ከበደች ተክላብ ግጥም ዝግጅታችንን ጀምረናል። ትዝታ፣ ድንገተኛ ጥያቄ ልጠይቅሽ ነው።
ምን ይሆን አሉላ?
ክለብ 17 የሚባል ቡድን ታውቂ እንደሆነ ፍንጭ ሰጣለሁ። የእግር ኳስ ወይም የሌላ ስፖርት አይነት ቡድን አይደለም?
ክለብ 17 አንድማ ክለብ 17 አለ።
አሁን ያን የምታውቂውን ክለብ 17 ነው የምለው። ቡድን 17 ቀደም ብላችሁ ወደ ዩናይትድ ስቴትስ የመጣችሁ ኢትዮጵያውያን በተለያዩ አካባቢዎች በየራሳቸው መንገድ እንደሚያደርጉት ሁሉ እንደ ቤተሰብ በጋራ በመረዳዳት ልጆቻችሁን ያሳደጋችሁበት፣ ማህበራዊ ትስስሮቻችሁን ያጠናከራችሁበት ከቀደሙት ሙከራዎች በምሳሌነት የሚታይ ነውና ተከታዩም ዝግጅታችን ከዚህ ጋር የሚዛመድ ቁም ነገር ስላለው በዋቢነት የቀደሙትንም ደግሞ መልከት እንድናደርግ ያህል ነው የጠየቅኩሽ። እስኪ ንገሪን ስለ ክለብ 17።
እንግዲህ የክለቡንም አባላት ሳላስፈቅድ ነው እና በመጠኑም ቢሆን ላስረዳ። ይሄ ክለብ 17 የሚባለው ባልናሚስ ጥንድ ሆነን 17 ሆነን ነው የመሰረት ነው። ከክለቡ አስቀድሞ ልጆቻችንን በጋራ ለማሳደግ ባህላቸውን፣ ቋንቋቸውን እንዲያውቁ ለማስቻል አስተማሪዎች ቀጥረን በየሳምንቱ ቅዳሜ ቅዳሜ እያመላለስን ቋንቋ ይማሩ ነበር፣ ባህል ይማሩ ነበር፣ ታሪክ ይማሩ ነበረ። ከዛ ልጆቻችን አደጉ፣ ኮሌጅ ሄዱ። ብዙ ጊዜ ደግሞ ይሄ ልጆቹን አብሮ ያሳደገ ስብስብ ልጆቹም ጓደኛሞች ሆኑ እና አድገው በየፊናቸው ኮሌጅ ጨርሰው ሲሄዱ እኛስ ምን እናድርግ? አሁን እንዴት አድርገን ግንኙነታችንን ቀጥል? በክለብ 17 ውስጥ ብዙ ሰው የቅርብ ጓደኛ ነው፣ አንዳንዱ ደግሞ የጓደኛ ጓደኛ ሆኖ ነበረ እና ግንኙነታችን፣ ትስስራችን፣ ፍቅራችን እንዳይላላ ለምን ክለብ አንመሰረትም አለ እና በሀዘንም በደስታም የምንቀራረብበት ትንሽ መዋጮ አለችን። ሀዘን ሲኖር በቤተሰባችን ውስጥ የምንረዳዳበት ነው። ከዛ ውጭ ግን ብቸኝነት እንዳይሰማን የተለያዩ ሀገሮችን በጋራ ሄደን ጎብኝተናል። እዚህም ደግሞ ለምሳሌ በዓል ሲሆን ራት እንወጣለን፣ ሙዚቃ ለማየት እንሄዳለን። በብዛት አብረን የምንዝናናበት ነው ክለብ 17። በነገራችን ላይ አሉላ፣ ዋናው ቁም ነገር የተረፈው ምንድን ነው? ሁለተኛው ትውልድም ልጆቻችንም እኛን ተከትለው እንደኛው መደጋገፍ፣ እንደኛው አብሮ አገር መጎብኘት፣ እንደኛው በመከራና በችግር ጊዜ እያጋጠማቸውን ሁሉ ስለሚካፈሉ አሁን ዘመድ አያት ቅድመ አያት በሌለበት ሀገር በጣም ተደጋግፈው እህት ወንድም ተባብለው ነው የሚኖሩት። እሱ ነው ዋናው።
አመሰግናለሁ ትዝታ። ምን ነገር ያለበት ታሪክ ነው። ሌላ ጊዜ እንዳልሽው የማህበራችሁን ሰዎች ንግርሽ ባመቼ ጊዜ ፈተናና ስኬታችሁን የሚመለከቱ ጉዳዮች ታጫውቱናላችሁ። ቀደም ብለን በመግቢያችን እንደጠቆም ነው ሁለተኛውን ትውልድ ኮትኩቶ ስለማሳደግ መሰረት ስለማስያዝ የሚቆጠር ዝግጅት ይዘናልና ይህንኑ ተንተርሶ በጨረፍታ ብንሰማ በሚል ነው የጠየኩሽ። በድጋሚ አመሰግናለሁ።
እግዚአብሔር ይስጥልኝ አሉላ። እንደው ተዘጋጅቼ ብቀርብ ጥሩ ነበር፣ ብዙም ያወራው መሰለኝ። የልጆቻችንን ደስታ ለመቋደስም የሚያቀራርበን ነው እና አመሰግናለሁ ስለጠየቀኝ። እንግዲህ ባጭሩ ይሄ ነው።
መልካም ትዝታ፣ ወደ ቀዳሚው ዝግጅታችን እንለፍ።
እሺ። የቀደመውን የሚገጥሙ ፈተናዎች መቋቋምና አዲሱን ትውልድ የማስቀጠል ገቢር ስለ ትውልድ ይባላል።
እንደሚታወቀውም ከወላጆቻቸው አንዱ ወይም ሁለቱ በውጭ ሀገር ከተወለዱ
ከአውሮፓውያን፣ ከኤስያውያን፣ ከአፍሪካውያን ብቻ ከዩናይትድ ስቴትስ ውጭ ከሆነ ሌላ የትኛውም ሀገር ተወላጅ የሆኑ ወላጆች አብራክ የሚገኙ ሁሉ በተመሳሳይ የሚጠሩበትን የሁለተኛ ትውልድ ማንነት ይጋራሉ።
ቀጥለንም ከኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ወላጆቻቸው አብራክ በተገኙ የሁለተኛው ትውልድ ጨቅላ ህፃናት መጪጣ ላይ ትኩረት ማድረግ የመረጡት እነኚህ ጥንዶች
በትንሹ የጀመሩት የሚመስል ነገር ግን የቀጣዩን ትውልድ መሰረት የመጣል ያህል ግዙፍ ዓላማ ያዘ ድንቅ ስራቸውን ወደሚያስቃኘው ውይይታችን እንወስዳቸዋለን።
በቅድሚያ እንግዶቼ ለጊዜያችሁ አመሰግናለሁ። ብሌን ሀዲስ፣ ዳግም ሉሉ፣ ወጣት ባለትዳሮች፣ ወዲሁም የሶስት ታዳጊዎች ወላጆች፣ በነገው ዕለት የሚከበረው የአውሮፓውያኑ የገና በዓል ዋዜማ ላይ ነው ያገኘኋችሁ። በቅድሚያ እንኳን በሰላም አደረሳችሁ።
እንኳን አብሮ አደረሰን። እናመሰግናለን ስለተጋበዘን።
እንኳን አብሮ አደረሰን። ስለ ጊዜህን እናመሰግናለን።
አድማጮች እንዲያመሰግኗችሁ የሚያደርጉ ምናልባትም መቅጠር ሳይደክመን አይቀርም በርካታ ስራዎች ሰርታችኋል፣ አጋሮች እንዳሏችሁም ተረድቻለሁ። እንግዲህ የሰራችሁትን እንደሚያስቀጣ ነገር አንድ በአንድ እየዘረዘር እናያለን። ይህንም ሰርታችኋል እያለን እንጠይቅ ነው። ዳግምና ብሌን በድጋሚ አመሰግናለሁ። እዚህ ዩናይትድ ስቴትስ ከዋሽንግተን ዲሲ በጥቂት ርቀት የምትገኘው የብዙ ኢትዮጵያውያን መኖሪያ የሆነችው ሲልቨር ስፕሪንግ ከተማ ነዋሪ ናችሁ። ታዲያ አካባቢው የሚገኙ ኢትዮጵያውያን ቅርብ ጊዜ የመጡትን ጨምሮ የሚሳተፉበት ልጆቻቸውን በተሻለ ስኬት የሚያሳድጉባቸው ለየት ያሉ ፕሮግራሞችን በዛ አስቸጋሪ በነበረው ገና አሁንም አልወጣንም፣ በእርግጥ ኮቪድ ከበድ ያለ ፈተና በደቀነበት ጊዜ እናንተ ከፈተናው የሚጠቅም ነገር ማግኘት ይቻላል ያላችሁ ይመስላል። ስለ ትውልድ የተባለ የታዳጊ ወጣቶች የትምህርት እገዛ የሚሰጥ የአማርኛ ቋንቋ፣ የኢትዮጵያ ታሪክና ስነ ምግባር የማስጠናት ስራ፣ ሌሎችም በርካታ ዝርዝሮች የተካተቱበት ፕሮግራም ነድፋችሁ የማህበረሰቡን አባላትም እያሳተፋችሁ እየሰራችሁ ነው ያላችሁት። እንዲህ ያለው ነገር እንዴት ተጀመረ? እንዴት ተጠነሰሰ? ማን ነው የዚህ ጠንሳሽ? ዳግም የቤቱ አባት ባለቤት እኔ ስለሆንኩ እኔን ትላለህ ወይስ ውድ ባለቤትህ ናት?
አመሰግናለሁ በድጋሚ እድሉን ስለሰጠኸኝ። እንደ እውነቱ ከሆነ እኔ በተሻለ እና በበለጠ ለልጆች፣ ለቤተሰብ፣ በማህበረሰባችንም እንደምናውቀው እናቶች የበለጠ ኃላፊነት የሚሰማቸው እንደመሆኑ መጠን ውዷ ባለቤቴ ናት የዚህ ዋናው አነሳሽ ማለት እችላለሁ። እርግጥ እናስብበት የነበረ ከዚህ ቀደም በልባችን ይመላለስ የነበረ ነገር ነበረ እና ቅድምም ጠቀስ እንዳደረከው ይሄ የኮቪድ ወረርሽኝ ሲመጣ እንደ አሉታዊ ሁነትነቱ ብቻም ሳይሆን አያይዞ የፈጠራቸው ደግሞ መልካም እድሎችም አሉ። ይሄም ቤታችን ቁጭ ብለን ከልጆቻችን ጋር ስራችንን እየሰራን ጥሩ ጊዜ እንድናሳልፍም ረድቶናል እና በዚህ ጊዜ ቴክኖሎጂንም እንድንጠቀም ትልቅ በር ከፍቷል እና በአንድ ወቅት እንደምታስታውሱት ሀገራችን አስቸጋሪ ጊዜ ውስጥ እያሳለፈች ነው ያለችው ያለፉት ሁለት ዓመታት እና አንዳንድ ችግሮች ተከስተው ነበር፣ የፖለቲካ አለመረጋጋቶች እና እዚህም አገር ቤትም አንዳንድ ተቃውሞ ሰልፎች ምናምን ይደረጉ ነበር እና በዛ ነው አንድ ቪዲዮ አየን። እዚህ ሀገር የተደረገ ቪዲዮ የተደረገ ሰላማዊ ሰልፍ ላይ እና ልጆች፣ አዳጊዎች፣ ትንንሽ ልጆች የተሳተፉበት ሰልፍ ሆኖ ኢትዮጵያን ነው የሚያወግዘው። ኢትዮጵያ ዳውን ዳውን ይላሉ፣ አብረዋቸው ያሉ ወላጆች ደግሞ ይስቃሉ እና ይሄ በጣም አስደነገጠን ሁለታችንን። እውነት ለመናገር ቤተሰቦቻችን አገርን ስለመውደድ ሕዝብን ስለማገልገል እንደው በብዙ አስተምረውናል ማለት እችላለሁኝ እና አዳጊ ልጆች፣ ንጹህ ትንንሽ ልጆች አገርን የሚያህል ሕዝብን የሚያህል ነገር ይውደም የሚል ቃል ሲያወጡ እንደገና አብረዋቸው ያሉ ወላጆች ደግሞ ይህን ሰምተው ሲስቁ ማየት ለእኛ በጣም አስደንጋጭ ነበረ። ስለዚህ እኔና ባለቤት የተነጋገረ እንዲህ እነዚህ አሁን ኢትዮጵያ ዳውን ዳውን ሲሉ የነበሩ ልጆች ኬትም አምጥተውት አይደለም ከአካባቢያቸው የሰሙትን ነው እና የእኛ ልጆች ስለ ኢትዮጵያ መልካም ነገር ባንነግራቸው ስለመጡበት ስለ ባክግራውንዳቸው በቂ እውቀት ባይኖራቸው ምናልባት ወጥተው እንደዚህ አይነት አሉታዊ ነገር ላይናገሩ ይችላሉ በአደባባይ ግን ለኢትዮጵያ የሚከራከሩ ለህዝባቸው የሚቆሙ ልጆች ላይ ሆኑ ነው ማለት ነው። ስለዚህ እነዚህ ልጆች ላይ በዚህ ድሚያቸው መስራት ይኖርብናል የሚል ቁርጥ ውሳኔ ላይ ደረሰንና እንዳልኩ ቤት ውስጥ ነው ያለነው ሰፊ ጊዜ አለን ለልጆቻችን ስለ ኢትዮጵያ አንዳንድ ጉዳዮች እንደውም በወቅቱ የህዳሴው ግድብን በተመለከተ በብዛት የሚነገርበት ወቅት ነበርና ለልጆቻችን ነገርናት። 3 ልጆች አሉን ትልቋ የበለጠ የመረዳት እድሜዋ ስለደረሰ ለሷ ነገርናትና ምን ማድረግ እንደምትችል በዚህ እድሜዋ ስንነግራት በቃ እኔ ኢትዮጵያ አባይን ግድቡን በተመለከተ አንድ ነገር መስራት ፈልጋለሁ አለችና እሱን ሰራንና ያየነው ምላሽ በጣም ጥሩ ሆነ። እሷም ተበረታታችና ልጆቻችንን ስለ አገራቸው ማሳወቅ ለአገራቸው ተቆርቋሪ እንዲሆኑ ለማህበረሰባቸው ለወጡበት ህብረተሰብ ተቆርቋሪ እንዲሆኑ ማድረግ የምንችልበትን እድሜ ሳናባክን መጠቀም ይችላልልን ብለን ካሰብን በኋላ እኛ ልጆች እናሰለጥናለን እናስተምራለን ግን በማህበረሰብ ደረጃ ከፍ ያለ ፕሮግራም ይዘን መተን ብናሰለጥን ደግሞ እቺ ትንሿ ነገር ብዙ ሰውን መድረስ ትችላለች እንደ ኮሚኒቲ አቅማችንን ይዳብራል። ስለዚህ ለወዳጆቻችን በአቅራቢያችን ላሉ ስናዋያቸው መልካም ሆኖ አገኙት። በዚህ መሰረት ጥንስሱ ይሄንን ይመስላል ስለ ኢትዮጵያ ታሪክ ስለ ቋንቋችን እና ስለ ስነ ምግባር ስለ ኢትዮጵያዊ ጨዋነት መከባበርና መቀባበል የሃይማኖት የዘር የቋንቋ ልዩነት ሳናደርግ ሁሉም በኢትዮጵያዊነት በመልካም ስነ ምግባር የታነጸ ህብረተሰብ መፍጠር ይገባናል ከሚል በትንሹ የተጀመረ ነገር እግዚአብሔር ይመስገን አሁን በጣም ትልቅ ደረጃ ደርሷል። ምናልባት ደግሞ ባለቤቴ የምትጨምረው ነገር ካለ ለእሷ አድሩ ልስጣት።
መልካም አመሰግናለሁ ዳግም። በእርግጥ የምትጨምረው ነገር ይኖራል ብዙ ጥያቄዎችን በዝርዝር እናነሳለን። ዳግም እንዴት እንደተጠነሰሰ አጀማመራችሁ ምናልባትም ለዚህ ቀስቃሽ የሆነውን የተለየ አጋጣሚ ጭምር ነው ያጫወተን ብሌን ባለቤትሽ ጥሩ አድርጎ ሐሳቡን ያካፈለን ይሃል የቤቱ አለቃ ለዚህም ጉዳይ ዋናዋ እሷ ናት አብረን ብናስብም ብሏል። እንደ ጥሩ ባል ለባለቤቱ ከፍ ያለ ክብር የሚሰጥ መሆኑንም ማሳይቶናል። 3 ልጆች ወላጆች የሆናችሁት በወጣትነት እድሜ ነው እንግዲህ ምሳሌነትም አለው። 3 ልጆችን ማሳደግ ምናልባት ኢትዮጵያ ካለው በጣም የተለየ ነው ዛም ቀላል እንዳልሆነ እረዳለሁ። ይሄ ደግሞ የሙሉ ሰዓት ትኩረት የሚጠይቅ ስራ ነውና 3 ልጆች ያሳደጉ እንዴ ያሉ ጉዳዮችን እንዴት ማራመድ ይቻላል ታስረዱናላችሁ። ብሌን ግን በቅድሚያ በዚህ ፕሮግራም ውስጥ ያካተታችኋቸው ዝርዝሮች በጣም በርካቶች ናቸው። ጨቅላት አዳጊዎቹን ህይወት ብቻ ሳይሆን ወላጆቻቸው ጭምር የሚደርስ ብዙ ጊዜ የሚጠይቁ ናቸው። እስኪ ዘርዝር ይለን እንዴ ያለ ትምህርት በዚህ ጊዜ እንዲሰጣል ይያልሽ?
አዎ አሁን ወደ ባለቤቴ የመነሻ ሐሳብ አርጎ ይሄ ነገር አስተነገጠን ያለው እንደው መነሻ ሆነ እንጂ ሐሳቡ ከጅምሩም እግዚአብሔር ነው ይሄ ነው የማስበው። በፍጹም በኔ አቅም ወይ በሷ አቅም የሚጠነሰስም ካልኩሌት ተደርጎ እንዴት ነው ተሰልቶም የሚሰራ ስራ አይደለም። ግን በውስጣችን የነበረው ነገር እንደው በቃ አሁን መጀመሪያ ነው ተብሎ እንደ ደወል ነገር ሆነለት። በጅምሩ አማርኛ ታሪክን መንገር ነው የጀመረው እንዳለው ያየነው ቪዲዮ አገርን ባንዲራን የሚያወግዝ ነገር ስለነበር እነዚህ ልጆች ስለ አገራቸው ማወቅ አለባቸው ከሚለው ሐሳብ ነው የተጀመረው። በሶስት ሳምንት አራት ሳምንት ሳይሞላው አይ ይሄ ነገር አይበቃም ስለ አገራቸው ሲነገራቸው ቋንቋቸውንም ደግሞ መልመድ አለባቸው ወደሚለው ሄድን። በቅድሚያ ታሪክን የኢትዮጵያ ታሪክን ቅዳሜ ቅዳሜ በሳምንት አንድ ቀን ይማራሉ። በዛውም ባህላዊ ነገሮችን ምንድነው ባህላችን አገራችንስ ታሪኳ ምንድነው የሚለውን በዛ ማህል ግን አማርኛ ባንዴ ወደ 60 ሰው 70 ሰው ላይ ተመዘገበው እና ይሄ ነገር ብዙ ሰው ፈላጊነት አለው ማለት ነው ብለን አራዘምነው ጊዜውን ወደ 100 ሰው ተመዘገበ እና ወደ 60 ልጆች የመጀመሪያውን ትምህርት ተምረው ጨረሱ። አማርኛውን ደግሞ ስናስተምር የአማርኛ ብቻ በቂ አልሆነም ልጆቹ በትምህርታቸው እየተቸገሩ ነበር። ጊዜውም የኮቪድ ስለነበር እንደ በደንብ ያጠኑም ወላጆችም በደንብ የማስጠናት ወይ አቅሙ የለውም ወይ ጊዜ የለውም ስለዚህ የትምህርት እገዛም ያስፈልጋቸዋል ወደሚለው መረጃት ስንደርስ በጣም ጥሩ እንግዲህ የምናቃቸውን ወገኖች ጓደኞች ሊረዱም ይችላሉ በዚህ እናስተምራለን ብለን ከመናገራችን በፊት ሁለት ነው ሶስት ሰው ነበር እና ዛሬ ሶስት ሳምንት እንጀምራለን አለን። እስከሚጀመርለት ግን በየጊዜው ሰው በበጎ ፈቃደኝነት ይመጣ ነበር። እኔ ላስተምር እኔ ላስተምር። ስለዚህ ቱታሪንግ ወይም ማስጠናቱ ፕሮግራም ሶስተኛ ፕሮግራም ሆኖ ተወለደ። ከዛ ግን ልጆቹ እየተማሩ ቋንቋቸውን እያወቁ ባህላቸውን ወጋቸውን እየታወቁ ግን ከወላጆች ጋር ደግሞ ብዙ ችግር እንደነበረ ይመጡ ነበር። ችግር ማለት አለመግባባት ልጆቹ ቤት ውስጥም ስለነበሩ ይሄ የልጅ አስተዳደግ ችግር ወይም የተግባቦት ችግር ነበረ። በዛ ምክንያት ብዙ አላስፈላጊ የሆኑ ራስ ማጥፋትን በማህበረሰብ ውስጥ እንዳሉ ስንሰማ ወላጆቹ መማር አለባቸው። ልጆቻቸውን እንዴት አድርገው ማናገር ማሳደግ እንዳለባቸው፣ ችግር ሲፈጠር ምን ማድረግ እንዳለባቸው፣ ግን ችግሩ ከመፈጠሩ በፊት ደግሞ ጤናማ የሆነው በልጅና በወላጅ መሀል ያለውን ተባልና ይህን ሀሳብ ደግሞ እግዚአብሔር ወደ ልባችን ሲያመጣው የወላጆች ስልጠና ክላስ አራተኛ ሆኖ ተካተተ። ቀጥሎ በቂ አልሆነም። ወላጆቹ ተምረውም ግን ችግሮቹ በአጭር ጊዜ ብዙ ነበሩ። ስለዚህ ሳይኮሎጂስቶቹ የስነ ልቦና አማካሪዎችን ፈልገን አግኝት በማህበረሰባችን ህዝባችንን ልንረዳው የምንችለው እንዴት ነው? እኛ ከቤት ነው ያለ ነው፣ ልጆቹ ይሄን ያህል ናቸው፣ ወላጆቹ ይሄን ነው፣ ራስ ማጥፋት አለ፣ አለመግባባት አለ፣ ብዙ ፍቺ አለ በጊዜው ምንድን ነው ማድረግ የምንችለው ብለን ስንመካከር ኮሚኒቲ ካውንስሊንግ ወይም የእርስ በርስ ማለት አዘ ፕሮፌሽናል ካውንስለር ወይም እንደ ሐኪም ሳይሆን በእነሱ እየተመከርን እኛ እየተማርን ወላጆችን ማስጠናት ችግር መፍታት የሚቻለውን እያሰለጠኑን እነሱን ማማከር የባሰ ነገር የከፋ ነገር ከሆነ ደግሞ ወደ እነሱ ማስተላለፍ የሚለው የካውንስሊንግ ቲም ተቋቋመ። ይሄን አምስተኛ ሆነ። ስድስተኛውና በቅርቡ ደግሞ የተፈጠረው ብሪጅስ ይባላል። እሱ ደግሞ የጠፉ ልጆችን መፈለግ ነው። የጠፉ ማለት ከቤት ባንድን በሌላም ወጥተው ወይ በመጠጥ ወይ በስር ወይ በድራግ ወይ በወንጀል ተከሰው የጠፉትን ልጆች ወደ ቤተሰብ በመለስ በሚለው ስድስተኛው የፕሮግራም አካል ሆነ።
እንግዲህ ይህን ለሚከታተሉ አድማጮችና ተመልካቾች በሁለት ወጣት ባልና ሚስት ማህበረሰባቸውን አሰባስበው የጀመሩትና የሚሰሩት ስራ ሳይሆን ምናልባትም የአንድ አውራጃ የትምህርት ክፍል የሚሰራው ነው የሚመስለው። በጣም በርካታ ፕሮግራሞች ናቸው የተካተቱት። ማን ያስተምራል? እንግዲህ በርካታ ስራ ነው ያለው። ብሌን ካንቺ ልጀምርና ወደ ዳግም እመለሳለሁ። ወጣት ወላጆች ስለሆናችሁ ደወጉ አቶና ወይዘሮ እያልኩ አልጠራኋችሁም። ምን ደስ ይሆናል የሚል ግምትም ይዣለሁ። የሚመለከቷችሁም ተመልካቾቻችንም በሱ መንገድ መቀጠላችሁን የሚግባቡበት ይመስለኛል። ይሁም የሰራችሁ ስራ አንቱ የሚያስብል ቢሆንም በወጣቶች የተሰራ መሆኑን እንዲያመላክት ጭምር ነው። ትምህርት የማስጠናቱ የተለያዩ መደበኛ ትምህርቶች ልጆቹን በተሻለ ብቃት እንዲሳተፉ ለማድረግ የምታደርጉት አንዳንዴም ከደረሱበት ቀደም ያለውን ትምህርት የምታስተምሩበትን ማን ያስጠናል? የኢትዮጵያን ታሪክና ስነ ምግባርን፣ አማርኛ ቋንቋን፣ ቤተሰቦችን ማን ነው የሚያስጠናው? እነኚህ ቅድም የዘረዘርሻቸው በሙሉ በማን ነው? እንዴት ነው ያስተባበራችሁት እነኚህንም አገልግሎቶች የሚሰጡትን?
ጥሩ ጥያቄ። ከቱተሪንጉ ብጀምር ዋናው ከአንደኛ እስከ 12ኛ ተማሪዎች ላሉት የትምህርት እገዛና ቀድሞ የማስተማሩን ትምህርት የሚያደርጉት አስተማሪዎች አሉ። ለምሳሌ አንድ አስተማሪ ቨርጂኒያ ውስጥ የምትሰራ የሂሳብ አስተማሪ አለችን። ሌሎችም በየተለያየ ስቴት የሚኖሩ አስተማሪዎች
ሙያዋ አስተማሪ የሆነች
አስተማሪ ናት። አሙያዋ በመንግስት ትምህርት ቤት ተቀጥራ የሃይ ስኩል ሂሳብ አስተማሪ የዲፓርትመንቱ ዋና ኃላፊ ናት። እሷ ይህንን በማስተባበርም በዚህ ፕሮግራሙን በደንብ የምትሳተፍ እህታችን ናት። ሌሎችም እንዲሁ በተለያየ ስቴት ውስጥ ያሉ አስተማሪዎች አሉ። ዲፓርትመንት ሄድም ባይሆኑ አስተማሪዎች አሉ። ሌላ የኮሌጅ ተማሪዎች አሉ። የሃይ ስኩል ተማሪዎች አሉ። ከየእድሜው ነው። እሱንም ሆን ብለን ያደርግ ነው። ምክንያቱም ይሄ የኮሌጅ ተማሪዎች ኃላፊነት ብቻ ወይም አግብቶ የወለዱ እናቶች ብቻ ሳይሆን የምንቀባበለው ኃላፊነት ነው። ይሄ እግዚአብሔር ፈቅዶ በእኛ ቢጀመርም የእኛ ነገር አይደለም። በእኛ የሚቆምም አይደለም። እኛ ኖርንም አልኖርንም ኢትዮጵያኖች ሊሰሩት እርስ በርሳቸው ሊሰሩት ሊያሰፉት የሚችሉት ነገር ነው። የእኛ መኖር ለውጥ አያመጣም። በዚህ በኢትዮጵያኖች አይደለም የሚቀጥል ነው። ወደ አፍሪካኖችም ከዛ ወደ ሌላ መንት ነው። ሶ ሲዋቀር ሀሳቡ ነው። አንድ እናት ባትችል የኮሌጅ ተማሪው፣ ከዛ ደግሞ ከስር ያለው ሃይ ስኩል፣ ከዛ ደግሞ ከሚድል ስኩል የሚመጣው ተማሪ የተቀባበሉ ኃላፊነቴ ነው ግዴታዬ ነው የሚለውን እንዲወስድ የሚያደርጉት ነው። ሰው ቱተሪንጉ በዛ መልክ ይሄዳል። የአማርኛ ትምህርቱን ለሆኖ በዋናነት እኔ ነኝ ማስተምረው። ሌላ አጥሩ አማርኛ የሚናገር ልጅ አግኝቼ በደንብ ቋንቋውንም ባህሉንም የሚያውቅ እሱም እንደዚሁ ያስተምራል አብሮኝ። ግን ተጨማሪ ሰዎች አሁንም እንፈልጋለን። ብዙ ተጠቃሚ ወላጆች ስላሉ የሚፈልጉ የኢትዮጵያ ታሪክና ባህልን ስናስተምር ማስተማሪያውን ባለቤቴ ነው በብዛት ፈልጎ የሚያዘጋጀው። እኔ ከልጆች ጋር የመግባባትና አብሮ የመዋል ብዙ ጊዜ 14 ዓመት ያህል አብራቸው ስላጠፋው በሰንበት ትምህርት ከልጆች ጋር በደንብ ስለምግባባ ለማስተማሩ እኔ እንዲሁ ልጆች እያስተምራለሁ። ግን የሚያዘጋጀው እሱ ነው። ትምህርቱን ከኔ የበለጠን ባህልና ወጉን በደንብ ስለሚረዳ አንዳንዴ ብዙም ያስረዳኛል እኔንም እና በዚህ መሀል አስተማሪ ነው። እንግዲህ የወላጆቹን ትምህርት ወላጆች በየ15 ቀኑ የሚማሩትን የሚያስተምሩት በዋናነት 50 ዓመት በትዳር የቆዩ ባለትዳሮች አሉ፣ በካውንስሊንግ የሰለጠኑ የካውንስሊንጉንም ኮርስ ወስደው የጨረሱ። ስራቸው ይሄ ነው፣ በነፃ ማማከር ነው። ይህንን እንደ በጎ አድራጎት በተለያዩ ቦታ እየተጋበዙ የሚያደርጉ ናቸው። በዋናነት እነሱ ያደርጋሉ፣ ግን በተለያየ ጊዜ ደግሞ ቅድም ያልኩን ሳይኮሎጂስቶች ዋና ስራቸው የሆነውን እነሱን እንጋብዛለን። ሌሎች እናቶችን እንጋብዛለን። ትዳራቸው የተፋታ ባለትዳሮችን እንጋብዛለን። ይህንን ማህበረሰባችን ከተለያዩ ሰዎች ሊማሩት የሚችሉትን ብዙ የሚጠቅሙ የምንላቸውን እነሱ ያስተምራሉ። ከዛ በታች ግን እነዚህ ካውንስለሮች ስር ካውንስሊንግ የሚሰሩ ደግሞ ሳይኮሎጂስቶች የሆኑ ካውንስሊንግ የሚሰሩ ቢሄቪራል ቴራፒስቶች አሉ። ካውንስሊንግ የሚሰሩ ሌሎች በተለያዩ ፊልድ የሚሰሩ እነሱ ሙያው ላይ ያሉት ሰዎች ናቸው እዚህ ላይ የሚሰሩት። ያው እኔ ሰፖርት ነው የማደርገው፣ ብዙም እዛ ውስጥ ኢንቮልቭ አላደርግም። Bridges የመጨረሻው እሱም ከካውንስሊንግ ቲም ውስጥ የተውጣጣ ነው። እኔ እዛ ውስጥ የገባሁት ከወጣቶች ጋር በብዛት ልጆችና ወጣቶች ጋር ጊዜ ስለጠፋ ሪሌት ማድረግ ኢዝሊ ከእነሱ ጋር እችላለሁ በሚል ነው። ግን ለሳይኮሎጂና ለእውቀቱ ዋናውን እነሱ ናቸው የሚሰሩት። ይህን ይመስላል እንግዲህ በሰፊ።
ግርም ነው እንግዲህ ቀደም ብዬ እንደጠቆምኩት በጥቂት ሰዎች ሁለታችሁ ይበልጡን ኃላፊነት ወስዳችሁ የጀመራችሁት እና አሁንም ኃላፊነቱን ወስዳችሁ የምትመሩት በዚያ ላይ ወጣቶችንም ወላጆችንም ማሳተፍ የምትሞክሩበት የማህበረሰብ ስራ ሳይሆን በተቋም ደረጃ የሚሰራ የሚመስል ነው። ለዘለቄታው ከወዲሁ ማሰባችሁን ብሌን አጫውተሽናል። እኛም ምክንያት ብንሆንም እኛም መነሻ ብንሆንም ከእኛም በላይ እንዲያልፍ ለዘለቄታውም መሰረት እንዲጥል እንፈልጋለን እና በዛ መንገድ እየሰራን ነው ማለትሽ መልካም ነው። ዳግም ወደ አንተ ልምጣ። ምናልባትም በተወሰነ ደረጃ ስለ ራሳችሁንም ብታጫውቱን በዚህ ሰዓት የሚከታተሉ አድማጭ ተመልካቾቻችን በያሉበት ሆነው እንዲህ ያለውን መልካም ጅምር እነሱም ማህበረሰባቸውን ሊረዱ በሚችሉበት መንገድ ማቋቋም ይችላሉና ምን አይነት ፈተናዎች ገጠሟችሁ? እንዲህ ያለ ነገር ተጀምሮ ሁሉም ነገር እንደው እንደፈለጋ አይሄድምና ምንም እንኳን ባጭር ጊዜ ውስጥ ለዚህን ያህል ስኬት ብትበቁም ምን አይነት ፈተናዎች ነበሩ? ምናልባት እንደው በቀላሉም ተወጣጣችሁ ቢሆን ሌሎችን ሊያደናቅፉ ይችላሉ እንዲህ አይነት ነገሮችን ማሰቡት ስትወጡኑ አብሮህን እዩ የምትሉት ካለ፣ በተጨማሪም ደግሞ እናንተ ሳታዩት ከጀመራችሁ በኋላ የደረሳችሁበትም አይነት ፈተና ካለ ሌሎች ከወዲሁ እንዲያዩት የሚረዳ እስኪ ያጫውተን ምንድናቸው እንደ መሰናክል የምትላቸው?
አመሰግናለሁ በድጋሚ። እንግዲህ አንድ ስራ ሲሰራ ራሱን የቻለ ፈተናዎች ወይም ችግሮች ይኖሩታል። አሁን እንደጠቀስከው አሁን የኛ በዚህ ስራ ውስጥ መሳተፍና ፊት ለፊት የምንታየው እኛ ብቻ መስሎ እንዳይታይ ቀድመም እሷ እንደጠቀሰችው የተለያዩ ሰዎች እገዛና ድጋፍ አድርገውልናል። አንዳንድ ጊዜ የተነሳንበትን ዓላማ ካለመረዳት የተነሳ ሰዎች ጥቅም ፈልገን የጀመርነው ስራ መስሏቸው የድጋፍ ጥያቄያችን ይሄ በበጎ ፈቃድ ለማህበረሰባችን የሚሰጥ አገልግሎት ነው እና ያንን ካለመቀበል ጥርጣሬ ተፈጥሮ አልፎ አልፎ ሪጀክሽኖች ያጋጥማሉ። ግን በብዛት ያጋጠመን በቀና ልብ ለማህበረሰባችን የሚሰጠውን ይህን አገልግሎት ለመደገፍ ተነሳሽነት ያላቸው ሰዎች ናቸው በብዛት ያጋጠሙ። ሌላው ግን ትልቁ ቻሌንጅ ያው የሶስት ልጆች ወላጆች እንደመሆናችን እንኖርበትንም ስራ እየሰራን በጎን የምናደርገው ስራ ስለሆነ ትንሽ ከስራና ከልጆች አስተዳደግ ጋር ጊዜን በአግባቡ የመጠቀም ትንሽ ፈተና አጋጥሞናል። አሁን ልጆችን አስተኝተን ወይም የሚገባቸውን ስራ ከሰጠን በኋላ ባለችን ጥቂት ጊዜ ነው እነዚህን ስራዎች የምንሰራው እና በጣም ጊዜ የሚሻማ ከመሆኑ የተነሳ አንዳንድ ጊዜ ቁጭ ብለን እንነጋገራለን። ህብረተሰቡን እናገልግል ማለታችን በጎ ሆኖ ሳለ አንዳንድ ልጆቻችንን ተገቢ ጊዜ አልሰጠናቸውም ወይ ብለን ለራሳችንም እንጠይቅበት ነገር አለ። እርግጥ የምናደርጋቸው ነገሮች አብዛኛውን ያሳትፏቸዋል ልጆቹ ነው። ግን ለልጆች የሚሆን ኳሊቲ ጊዜ አለመስጠት ትንሽ እንደ ቻሌንጅ የሚቆጥረው ነገር ነው። ግን እሷ ይህንን ስራ በምትሰራበት ጊዜ እኔ ከልጆች ጋር ሆናለሁ፣ እኔ ልጆችን በሚይዝ ጊዜ እሷ ስራዎችን ሰራች። እንደዚህ እያለን እየተደጋገፍን ለማሸነፍ ችለናል። ግን ትልቁ ቻሌንጅ ከኑሮ ጋር ያው የዚህ ሰሜን አሜሪካ ኑሮ ይታወቃል፣ በአውሮፓም በአሜሪካ እንደ ኢትዮጵያ በቤተሰብ በስፋት የተከበብን ብዙ አማራጮች ያለን አይደለንም እና ካለችን ጊዜ ቀንሰን ነው ይህንን ስራ ለማስኬድ የምንጥረው እና ይሄ አንዱ ተግዳሮታችን ነበረ። ግን በጣም ብዙ ቅን ልቦች፣ በጣም ማህበረሰባቸውን የሚወዱ ለመተባበር ያለምንም ክፍያ ያለምንም ተጨማሪ ድጋፍ ይሄንን ስራ ደግፈው ትከሻ ለትከሻ ይዘን እንድንሄድ ያደረጉ በጣም መልካም ወዳጆች እና ጓደኞች ስላሉን በዛ ምክንያት ስራው እስካሁን ድረስ ቀጥሏል እና አሁን እኔና እሷ እዚህ ብንታይም ከኋላችን የማይታዩ በጣም በርካታ ወገኖች አሉን እና በዚህም በጣም ደስተኛ ነኝ። ለአሁንም በእርግጥ ላመሰግናቸው እወዳለሁ።
መልካም ብሌን፣ የቤተሰብን ነገር ትንሽ ከፋ አድርገን እንጫወት። ትልቋ ልጃችሁ በተለይ በህዳሴ ግድብ ጊዜ የሚሰሩ ቪዲዮዎች ላይ ታሪኩን እንድታጠና የእሷን ስሜት እንድትናገር ያደረጋችሁትን ቅድም ዳግም ገልጾ ነበር። እንደ ተረዳሁት ሶስቱም ጨቅላ ህጻናት ናቸው ያሏችሁ። በምን አይነት ሁኔታ ውስጥ ምን አይነት ልጆች እያሳደጋችሁ ይሄን እንደምትሰሩ እስኪ ተመልካቾች እንዲረዱ አጫችን። ትልቋ ልጃችሁ እድሜዋ ስንት ነው? ማን ትባላለች? የቀሩት ሁለቱ ልጆቻችሁ?
ትልቋ ልጃችን መና ዳግም ትባላለች፣ የሰባት ዓመት ልጅ ናት። ሁለተኛዋ ልጃችን ቤተልሔም ዳግም ትባላለች፣ ስድስት ዓመቷን ባለፈው ወር አከበረች። ትንሿ ሶስት ዓመቷ ነው፣ ሀና ዳግም ትባላለች። ሶስቱም የተለያየ ማንነት ነው ያላቸው። የሚገርመው ትልቋ በጣም ገራገር፣ በጣም የዋህ፣ ለሰው የምታዝናት፣ ሁለተኛዋ በጣም አስተዋይ፣ በጣም ነገሮች የምታመዛዝን አስተዳዳሪ ናት። ሶስተኛዋ ደግሞ በጣም ሰጪ ናት፣ በጣም ተጫዋች ሰጪ፣ በቃ ነፃ የሆነች ናት እና በጣም እግዚአብሔር ረድቶናል፣ ባርኮናል በልጆቻችን። እንግዲህ ከእነሱ ጋር ሆነን ነው የምናገለግለው። ከልጆች ጋር ማገልገል መጀመሪያ ፈትኖናል፣ ግን እንደውም በረከት ሆኖናል ነው የምለው። እኔ ብዙ ተምሬያለሁ ይሄ ፕሮግራም እኛን እግዚአብሔር በዚህ መሀል አስቀመጠንና፣ ግን ለእኔ ብዙ ተማርኩ። እንደ እናት ለካ ብዙ ማላቀው ነገር አለ። ለሌሎች ብለን የጀመርነው ነገር እኔን በጣም ሰርቶኛል፣ ልጆቼንም እንደዛው። በቃ ስንወለድ ብቻ እናትነትን ተምረን አንወለድም፣ አባትነትንም እንደዛው እንዲሁ ነው የምንወልደው። እና ለካ እንደሱ አይደለም ልጅ ማደግ ያለበት በእውቀት በጥበብ በብዙ ትዕግስት ነው። እና እኔም ብዙ ቀይሮኛል ብቻ ሉላ ይሄ ነገር ከእነሱ ጋር ነው የምናገለግለው።
አድማጮች፣ ከአዲሱ ዓመት እንግዶች ከሁለቱ ወጣት ባልና ሚስት ዳግም ሉሉና
ብሌን ሀዲስ ጋር የጀመርነው ቆይታ አልተቋጨም። የጠፉትን መፈለግ በሚል የጀመሩትንና በእንግሊዝኛው አጠራር ብሪጅ ወይም ድልድዮች የሚል ስያሜ የሰጡትን ልዩ መርሃ ግብራቸውን ጨምሮ
በቪዲዮ የተደረገውን የዚህን ቃለ ምልልስ ጭብጦች ሙሉውን ወጋችንን በድረ ገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን።
በመርሃ ግብሮቹ በመሳተፍ ላይ ካሉ ሌሎች አባላት፣ የአገልግሎቱ ተጠቃሚ ከሆኑ ወላጆችና እንዲሁም ልጆቻቸው አንዳንድ ድምፆችንም በቀጣይ ፕሮግራማችን እናሰማችኋለን። ለአሁኑ ግን ሁለቱን እንግዶቻችንን ዳግምና ብሌንን ለጊዜያቸው እናመሰግናለን። እግዜር ይስጥልን።
እርስዎ እንደ አዲስ ማነጋገር የመንግስታትና የሚሊዮኖችን ትኩረት መስረቁ ብቻ ሳይሆን
በጥቂቱም ቢሆን ቀድሞ የምናውቀውን ወደ መሰለ ያናኗር ዘይቤ
በእንግሊዘኛው አጠራር the new normal የሚሉትንና አንድን ቀውስ ተከትሎ የሚመጣን አዲስ ነገር ግን አብሮ የሚሰነበት የማህበረሰብ አኗኗርና የምጣኔ ሀብት ይዞታ የመሳሰሉ ገጽታዎች የሚያሳይ የተለየ ሁኔታ
ወደ መሰለ አቅጣጫ ማቅናት ይዞ የነበረውን የህይወት መንገዳችን
በኢትዮጵያ ያለው መቼም የተለየ ነውና የብዙዎችን ህይወት እየቀጠፈ ቢሆን ያሁኑ ካላስገደደ በስተቀር በብዙዎች ልተኝነት ጭምር ገና ድሮ የቀድሞውን መስሎ ነበር ማለት ይቻላል።
ለሁሉም ታዲያ በተቀረው ዓለም ይህ ዘረመሉን የለወጠ ኦሚክሮን የተባለ አዲስ የኮሮና ቫይረስ ዝርያ ከከሰተው አሳሳቢነትና ከደቀነው አደጋ አንጻር ሲታይ ዳግም 2020ን ሊመስል ምንም አልቀረው ያሰኛል።
በተለይ በጥርፊያ ተዛማችነቱ በአጭር ጊዜ ውስጥ ብዙዎችን ተጋላጭ ማድረጉ ሌላው ለየት ያለ ገጽታው ነው።
ለመሆኑ ይህ ሁሉ ኮሮናሽኙ የስካውን አካሄድ አንጻር ሲታይ ምን ማለት ነው? ቀጣዩስ ምዕራፍ ይታወቅ ይሆን? ወረርሽኙ አሁን ያለበትን ሁኔታ ጨምረን አጠቃላይውን የአምስተኛውን ማዕበል ገጽታ እንፈትሻለን።
የረቂቅ ተሐዋስያን ምርምር ባለሙያ ጋብዘናል። ዶክተር ሰላለም ኃይሉ መኩሪያ ይባላሉ።
በዚህ በዩናይትድ ስቴትስ የኦሃዮ ስቴት ዩኒቨርሲቲ ዓለም አቀፍ የጤና ምርምር ፕሮግራም የተላላፊ በሽታዎች ሞለኪውላር ኢፒዲሞሎጂ ላብራቶሪ ተባባሪ ዲሬክተር ናቸው። ዘላለም ኃይሉ መኩሪያ በቅድሚያ ለአውሮፓውያን የገና በዓል እንኳን በሰላም አደረሰው።
እንኳን አብሮ አደረሰን አሉላ።
ምን እንነጋገርበት ቀደም ብለን በመግቢያችን ያስተዋወቅ ነው የኮቪድ-19 ይልቁንም ደግሞ ዘረመሉን የለወጠው አዲሱ ዝርያ ኦሚክሮን አሳሳቢነቱ ጨምሯል። ሁሌም ያሳስባል እንል ነበር። ከቀናት ወደ ቀናት በከፍተኛ ፍጥነት እየተዛመተ መሆኑ ነው የተዘገበው። ቤተሰብ ተሰባስቦ የሚያከብረው የገና በዓል የወትሮ ጠባዩን በያዘ መልኩ አይደለም እየተከበረ ያለው። በዚሁ ስጋት ሳቢያ በዩናይትድ ስቴትስ ከፍተኛ ውጥረት ፈጥሯል። ጣሊያን ለሶስተኛ ተከታታይ ቀን አዲስ የኮቪድ-19 ተጋላጮች ሪኮርድ አስመዝግባለች።
አሁን እኔና እርሶ ይህን ቃለ ምልልስ ከምናካሄድበት የዛሬዋ የገና ዕለት አስቀድሞ የነበሩ ከተለያዩ አካባቢዎች የሚነሱ በርካታ የመጨረሻ ሰዓት የጉዞ በረራዎች ተሰርዘዋል።
ከ5700 በላይ በረራዎች መሰረዛቸው ነው በዚህ ሰዓት የተዘገበው። በብሪታንያ ተመሳሳይ ነገር ይታያል። ከተጠበቀው ውጪ እየሄደ ይመስላል። ምንድን ነው የሚታየው?
ልክና ሀሉላ እንግዲህ ይሄንን አነጻጽሮ ለመናገር ያህል ከዚህ በፊት የነበሩ የኮሮና ቫይረስ ልውጥ ዝርያ ያላቸው ወይንም ዘረመላቸውን በመንመለከት ጊዜ ያላቸው ኮቪድ-19ን የሚያመጣው ቫይረስ አይነቶች የተወሰነ ባህሪ ነበራቸው። ከውሃን ከተባለው ስትሬን ከተነሳ ጀምሮ በአብዛኛው የምናየው የነበረው አንደኛው ስፓይክ የሚባለው ጅል በአማርኛ ስም ስለሌለው ላይ ከ10 በላይ የሚሆኑ ሚውቴሽኖች በተለያዩ እነዚህ ዝርያቸውን በለወጡ ቫይረሶች ላይ አይተን ነበር። ይሄ ኦሚክሮን የሚባለው ሲመጣ ግን የታየው እዛ የታወቀው ጅል ላይ ከ30 በላይ ለውጦች አምጥቷል። ያንን ብቻ በማየት ሳይንቲስቶች ጥንቃቄ የተሞላው መልእክቶችን ሲያስተላልፉ ነበር። እዛ ይሄ ስፓይክ የተባለው ጅል ላይ የሚመጡ ለውጦች በአብዛኛው ቫይረሱ ከአንድ ሰው ወደ አንድ ሰው የሚስፋፋበትን ፍጥነት እንዲሁም ለመከላከያ የምንወስዳቸው ቫክሲን እንዲሁም ፐብሊክ ሄልዝ ሶሻል ሜዥር የሚባሉት ላይ ምን አይነት ተጽዕኖ ያመጣል የሚለውን ነገር አጥንቶ ጊዜው እስኪፈቅድ ድረስ ጥንቃቄ የተሞላው መልእክት እንዲተላለፍ ተደርጓል። በዛም እንደምታየው ብዙ ነገሮች ሪኮንሲደር እንዲደረጉ በበዓል ዙሪያ ተገናኝተን የምናደርጋቸው ቸው ግንኙነቶች ጥንቃቄ የተሞላ እንዲሆኑ እየተመከረ ነው። ከዘረመል ጥናት ተነስቶ የተወሰነው የተሰጠው አስተያየት እንዲሁም አሁን በሆስፒታሎች በሚገኘው ዳታ እንዲሁም ከዛ በኋላ በወጡ ጥናቶች እየተደገፈ አሁን ይሄ ኦሚክሮን የሚባለው ከዚህ በፊት ሲተላለፍ ከነበረው ዴልታ ከሚባለው ቫሪያንት ጋር ስታነጻጽረው በጣም በፍጥነት መስፋፋት የሚችል መሆኑ ታይቷል። ስለዚህም ጥንቃቄ እንዲደረግ በከፍተኛ ሁኔታ ይመከራል። እንደምታስታውሰው ይሄ አዲሱ ኦሚክሮን የተባለው ልውጥ ቫይረስ እንግዲህ ታንክስጊቪንግ ከመሆኑ ከአንድ ሳምንት በፊት ነው እና የመጣው። ብዙ ነገሮች ስቲል እየተጠኑና እየታወቁ ናቸው ያሉት። በእርግጠኝነት ግን መናገር የሚቻለው ከዚህ በፊት ከነበረው ዴልታ ከሚባለው ዝርያ በጣም በፍጥነት መባባስን መተላለፍ እንደሚችል በእርግጠኝነት መናገር ይቻላል።
ዶክተር ዘላለም እንግዲህ በፍጥነት የሚዛመት መሆኑ አብሮ የሚያመጣቸውም ጠንቆች በጥንቃቄ እንዲታዩ ይጋብዛል። እንዳሉት የማይታወቁ ነገሮቹ አሁንም ብዙ ናቸው። በአንድ በኩል የመያዝን ያህል የከፋ አደጋ አይዳርግም የሚል ተስፋ የሚሰጥ ነገር በአንድ በኩል ይሰማል። በሌላ በኩል ደግሞ ክትባት ወስደውም ሌላ ቀርቶ ማጠናከሪያ የሚባለውን ክትባት ከወሰዱ በኋላ እንኳን ለቫይረሱ መጋለጣቸው እየተረጋገጠ ብዙዎች ሆነዋል። ቴራፒቲክ የሚባሉት እንደ ሕክምና በሌሎቹ የቫይረሱ ዝርያዎች ጥቅም ላይ ውለው ውጤታማ የነበሩት እነሱንም እያመከነ የሄደበት ሁኔታም ተዘግቧል። ይሄ ሁሉ ስለዚህ ቫይረስ ማቆሚያ ስላልተበጀለት ወረርሽኝስ ምን ይነግረናል?
በጣም ጥሩ። አይ ቲንክ ተደጋግሞ የተነገረ ነገር ይሄ የቫይረሱ ዝርያ አርኤንኤ ቫይረስ የሚባል አይነት ቫይረስ ነው። እነሱ ደግሞ ጸባያቸውን በመቀየር በጣም የታወቁ ናቸው። ይህንን በሚያጠኑ ተመራማሪዎች ዙሪያ ይሄ የመለዋወጥ ባህሪ ተደጋግሞ ሊመጣ እንደሚችል ይታወቃል ወይም ይገመታል ከዚህ በፊት ከተጠናው ጥናት። ግን ደግሞ ይሄ ችግር በአንድ ሀገር ደረጃ ወይንም ደግሞ በአንድ ህብረተሰብ ደረጃ የሚከናወን ብቻ ሳይሆን ሙሉ ዓለምን ያንቀሳቀሰ ኢፈርት ይጠይቃል። ምክንያቱም አንደኛ እንደ መፍትሄ የሚጠቆመው የዚህን ቫይረስ የመዛመት አቅም መቀነስ ነው። ያንን ሊያደርግ የሚችለው እንግዲህ ብዙ ጊዜ እንደተነገረው ክትባት ነው። ክትባት ደግሞ በአሁኑ ሁኔታ እየተሰራጨባቸው ያሉ ሀገሮች በጣም ሊሚትድ ናቸው፣ አቅም ያላቸው ሀገሮች ናቸው። ስለዚህ በክትባቱ ዙሪያ ይሄ አሁን ቫክሲን ኢኩዊቲ የሚባለውን እንደዚህ አቅም ያነሳቸው ሀገሮች ዙሪያ በስፋት ማዳረስ ካልተቻለ ይህንን ነገር ለመቆጣጠር አዳጋች እንደሚሆን እገምታለሁ። ምንም እንኳን አሜሪካን ሀገር በብዛት ሰው ይህንን ክትባት ማግኘት ቢችል ኢትዮጵያ ውስጥ ሰው እስካላገኘ፣ ዩጋንዳ ውስጥ ሰው እስካላገኘ ድረስ እስቲል የአሜሪካ ችግር መሆኑ አይቀርም ማለት ነው። ኮሮና ቫይረሶች በባህሪያቸው እንደሚቀያየሩ እንደዚህ አዲስ ዝርያዎች በሚመጡ ጊዜ የመጀመሪያ የሚያስደነግጠንና የምንጠይቀው ጥያቄ ምንድን ነው? እስከዛሬ የሰራንባቸው የመመርመሪያ እና የመከላከያ መንገዶች ይሰራሉ ወይ ተብሎ ነው የሚጠየቀው። አሁን ኦሚክሮን ሲመጣ ከዚህ በፊት ለዴልታ፣ ለአልፋ፣ ለሌሎቹም ቫሪያንት ስንጠቀምበት የነበረው መመርመሪያ ይሰራል ወይ? ያም በፍጥነት እንግዲህ በአንድ ሳምንቱ ሳይንቲስቶች ተረባርበው ቼክ ማድረግ ችለዋል። ደግነቱ አሁን ኦሚክሮን በሚባለው ቫሪያንት እስካሁን እነዚህ የመመርመሪያ መንገዶች ላይ ብዙ ተጽዕኖ አላመጣም። እስቲል ያሉን መመርመሪያዎች ለዚህኛውም ልውጥ ዝርያ ላለው ቫይረስ መመርመር ይችላሉ ማለት ነው። ስለዚህ ይህንን ቫይረስ ስርጭት መቆጣጠር እንችላለን ማለት ነው። ለዛም ነው የመሰራጨት ኃይሉን በትክክል ማስላት የሚቻለው። ከዛም ተነስቶ ደግሞ አሁን ሲሰጥ የነበሩትን አይነት የጥንቃቄ መፍትሄዎች እንድንወስድ ምክር ይሰጣል። ሁለተኛ ደረጃ ደግሞ ሰውን ሊያሰጋው የሚችለው ነገር ክትባት ወይንም ደግሞ ከዚህ በፊት ኢንፌክትድ የሆነ ሰው ራሴ መከላከያ አለኝ ብሎ የሚያምን ድጋሚ ሊያዝ ይችላለው ወይ የሚል ስጋት ይመጣበታል። እንግዲህ የዘረመል የሚመራመሩ ሰዎች የዚህን የኦሚክሮንን ሚውቴሽን ሲያዩት በጣም የሚያጠራጥር ነገር አለው። ምክንያቱም ቅድም እንደተናገርኩት ከ30 በላይ ለውጦች አሉት እና እነዚህ ለውጦች ደግሞ ከዚህ በፊት የነበረውን የመከላከል ኃይል አልፎ ለመሄድ ያስችለዋል ወይ የሚለውን ጥያቄ ያስነሳል። ይህንም በእርግጠኝነት ለመመለስ የላብራቶሪ ስራዎች ያስፈልጋሉ። አሁን ባለው ደረጃ ግን የሚታየው ነገር አትሊስት ቡስተር ሶስተኛውን ክትባት ያገኘ ሰው እነዚህን አትሊስት ሆስፒታል ውስጥ ከመግባት እንዲሁም ከመሞት ራሱን መከላከል እንደሚያስችል ያሳያል። ስለዚህ ከ2020 በነበረው ጋር እንኳን ባነጻጽረው አሁን በጣም የተሻለ ቦታ ላይ ነን። ምክንያቱም መመርመሪያዎች አሉን፣ የሚሰሩ አንዳንድ ቴራፒዩቲክስም እንዳሉን እናውቃለን ብዬ አምናለሁ።
መልካም ዶክተር ዘላለም፣ ምናልባት በተከታይ የማነሳውንም ጥያቄ በከፊል ነካክተውታል። የወደፊት አቅጣጫውን የሚመለከተውን የመጨረሻው ጥያቄ እናድርግና
አሁን ያነሷቸው ካለፈው ዓመት ጋር በንጽጽር በርካታ የክትባት አማራጮች ያሉበት በሕክምናም ደረጃ ለጥቅም የሚውሉ እየሰሩም አሁንም በስራ ላይ ጥቅምም እየሰጡ ያሉ ኦሚክሮንንም ለማከም እየረዱ ያሉ የሕክምና ዘዴዎች በቅርቡ የተዋወቀው የፋይዘር መድኃኒትን ጨምሮ አዳዲሶችም እየመጡ መሆናቸው ተስፋውም ያንኑ ያህል ትልቅ መሆኑን ገልጠዋል። የወደፊቱን አቅጣጫ እንደው በወሳኝነት አቅጣጫውን የሚወስኑት ብዙ ምክንያቶች ናቸውና ከግለሰቦች ምግባር፣ ክትባት፣ ቅድም ያነሷቸውን ጨምሮ እንደ የትኞቹ ጎልተው ይታየዎታል? እነኚህ ቁልፍ ናቸው ለሀገርም ለግለሰቦችም ለህዝብም በየደረጃው በዚህ መንገድ ይታያል የሚሉት ካለ የዛሬው ውይይታችን መቋጫ እናድርገው።
ልክ ነህ። አይ ቲንክ በግለሰብ ደረጃ እያንዳንዳችን ልናደርገው የምንችለው ነገር ይኖራል። ያም ምንድነው? ክትባት ማግኘት የሚችል ሰው በሙሉ በተመከረው መንገድ በመሄድ ይሄንን ክትባት መውሰድ ከበሽታው ጋር ያለውን ትግል እንደመደገፍ፣ ከዛ በተጨማሪ ደግሞ ከአንድ ግለሰብ በላይ በድርጅት ወይንም ደግሞ በመንግስት ደረጃ ሊደረጉ የሚገባቸው ነገሮች አሉ። ይሄም የክትባቱን አክሰስ በተለይ እንደ ኢትዮጵያ ላሉ ሀገራት እንደ አፍሪካ ላሉ አህጉራት እንዲዳረስ የምናደርገው ጥረት ወሳኝነት ይኖረዋል ነገሮቹን ለመቆጣጠር። ከዚህ በተጨማሪ እንግዲህ ከዚህ በፊት እንዳየነው አሁንም እንደሚታመነው እንደ ሶሻል ዲስታንሲንግ ወይንም ደግሞ ማስክ የማድረግ በጣም በቀላሉ በእጃችን ላይ ያሉ መፍትሄዎች ስቲል ወሳኝና እነዚህ በክትባት ዙሪያ ያሉ ነገሮች እስኪስተካከሉ ድረስ ልንቆይባቸው ልንጠቀምባቸው የምንችል መንገዶች ናቸው። ስለዚህ ሰው ስፔሻሊ በዚህ ሆሊዴይ ሲዝን ደግሞ በጣም ብዙ ትራቨል ይኖራል። ከዛም በተጨማሪ ከቤተሰብ ጋር መገናኘት ይኖራል እና አስፈላጊውን ጥንቃቄ በማድረግ ራሱን መጠበቅ ይኖርበታል የሚል እምነት ነው ያለኝ።
መልካም። እርሶ እንዳሉት ሁሉ በኋላ የሚመጣውን ሀዘን ለመከላከል ዛሬ ከደስታችን ብንቀንስ ይሻላል እያሉ ነው። ዶክተር ዘላለም እንዲህ ያለ ፈታኝ የሆነ ሁኔታ ዓለምን በገጠመበት እና የተለየ ትኩረት በሚሰጥበት ሂደት ውስጥ የፈተናውን ያህል በምርምር በዚህ ስራ ውስጥ መጠመዶ ወጣት የምርምር ሰው ነዎት እና ወደፊት በዓለም የሚነሱ ወረርሽኞችን ራሱ አቅጣጫ ለማየት በሚያስችል ደረጃ ብዙ አዳዲስ ነገሮች የምትማሩበት ሂደት እንደመሆኑ በሌላ አጋጣሚ ያን ሂደት ራሱን የሚያዩበትን እንደ ወጣት ተመራማሪ እርሶን መሰል ወጣት በምርምር ስራ የሚሳተፉ ወይ የመሳተፍ ፍላጎትና የትምህርት ክትትል ያላቸውም ቁም ነገር የሚገበዩበት ውይይት በሌላ ፕሮግራም ለማድረግ ቀጠሮ እንያዝና
ከቤተሰብ ጋር ወደሚያሳልፉት የበዓል ዝግጅት ልመልሶ። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ።
በጣም እኔም አመሰግናለሁ አሉላ።
አድማጮች አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። የአዲስ አበባው መስኮት ሊከፈት ነው።
ንጉሴ አክሊሉ እያገባደድን ላለነው 2021 መጨረሻ ያሰናዳውን ቅንብር ይዞ ብቅ ይላል።
መሸኮ መሸኮ ብሎ ነበር ግርማ ነጋሽ ልክ የዛሬ 60 ዓመት የኔ ሐሳብ የተፈኘውን ዘፈኑን በ1954 ዓመተ ምህረት መሆኑ ነው በኢትዮጵያ ብሔራዊ ቲያትር የተጫወተው። 60 ዓመት ሆነው ግርማ ይህን ዘፈን የተጫወተው በ18 ዓመቱ ነው እንደሚናገረው። የዛሬ ወር አካባቢ በአንድ የቤተሰብ ሰርግ ላይ ይህንኑ የኔ ሀሳብ የተሰኘውን ዘፈኑን ሲጫወት ሰምቼ ወይ ተሰጡ ወይ መታደል ብያለሁ። ግርማ ነጋሽ
Yeah. ተሰማ።
አዎ አዎ፣ እንደውም ሶስት ወር ጀምሮ እኮ ነው አራተኛ ወር ነው።
አዎ ልክ ነው።
ስልሳ ዓመት ከሶስት ከአራት ወር ሊሆነው
መስከረም ላይ ነበር ለአዲስ ዘመን።
አዎ ፓግሚ አምስት። አዎ አዎ።
ይሄ ዜማ ተሸለምክበት ልበል እንዴት ነው?
አዎ ንጉሥዬ፣ ሶስት መቶ ብር ሆኖ እንግዲህ ከሶስት መቶ ብር እኔ ወዲያ ወዲህ እንደ አብረው እንደው እንትን ያሉኝ አሰብኩና ሀምሳዋን ለራሴ አስቀርቼ 250 ዜማዋን ያወጣ ካሳወልድ የሚባል አለ ለእሱ ሰጠው፣ ተካፈሏት። እኔ ሀምሳዋን ይዤ ወደ ቤት በሬ ነው።
ግጥሟን ማን ጻፈ?
አርቲስት ጌታቸው ደባልቄ ነፍሱ ይማርና ንጉሥ ዛሬ ለእኔ እድሜ ሰጥቶኝ እናገራለሁ በህይወት በመኖሬ መድኃኒዓለም እያመሰገው ሁለቱ ደግሞ እሱ ፈልጓቸው መድኃኒዓለም እዛ ይሻላል ብሎ ወስዷቸው በህይወት የሉ። ዜማውንም ያወጣው ካሳወልዴ ዜማ ግጥሙንም የጻፈው ጌታቸው ደባልቄ ሁለቱም
ነፍሳቸውን እያስጠራ ነው። ግን ዘፈኑ ከተዘፈነ 60 ዓመት ከሆነው ይላል እንግዲህ በእድሜ ስሌት ሲኬድ።
አዎ
ዘፈኑ 60 ዓመት ከሆነው ድምፃዊው ብሎ ቢጠይቅ ምንድን ነው መልሱ?
78 ዓመት እድሜ ሞላ ዘንድሮ በሐምሌ ወደ 78።
እንዴት ጀመራችሁ ዘፈን እስቲ እንደው አጫውተኝ የጀመርክበትን። አሁን እንግዲህ ጥር መጣ፣ የጥምቀትም በዓል ሰሞን ነው። ተከራ አድርገህ እንደው ብትገልጽልኝ ግርማ ነጋሽ።
ንጉሥዬ፣ ብዙ በዚህ ኪነ ጥበብ ዘርፍ ውስጥ የተሰማራ ሁሉ እንደው ይቺ ጥምቀት በዓልን አስመርኩዛ ያለች በዓል ላይ አላንጎራጎርኩም ቢል ዋሸ ነው ብለው የሁላችንም የመጀመሪያ መነሻ ጥምቀት ብቻ አመት ባለ ሊጎ የሚደረጉ እንቅስቃሴዎች ሁሉ ውስጥ ሁሉ ከፈልገን ሄደን መደባለቅ ነው። ይህን ከዛ ዘርፍ አይወጣም።
አመሰግናለሁ ድምፃዊ ግርማ ነጋሽ። ቀጣውን እንግዲህ የልደትን በዓል ካከበርን በኋላ ለጥምቀት ዋዜማ እንጨዋወታለን። እግዜር ይስጥልኝ።
ንጉሴን ለዝግጅቱ እናመሰግናለን።
ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸውም ሆነ
ለፕሮግራማችን ይስማማሉ ባላችኋቸው ርዕሰ ጉዳዮች ዙሪያ
እንደተመቻችሁ በመጻፍም ሆነ በመደወል እንድትሳተፉ እየጋበዝን
የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ horn@voanews.com፣ የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
አድማጮች፣ አሁን ወደ ስርጭታችን ማገባደጃ ማምራታችን ነው።
አሁን የቀረን
Chestnuts roasting on an open fire, Jack Frost nipping at your nose, Yuletide carols being sung by a choir, and folks dressed up like Eskimos. Everybody knows a turkey and some mistletoe help to make the season bright. Tiny tots with their eyes all aglow will find it hard to sleep tonight. They know that Santa's on his way. He's loaded lots of toys and goodies on his sleigh, and every mother's child is gonna spy to see if reindeer really know how to fly. And so I'm offering this simple phrase to kids from 1 to 92. Although it's been said many times, many ways, Merry Christmas.
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች
እንዲሁም በኢትዮሳት የሚያሰማው የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ